voice of America. አቃቤ ሕግ በቅሊንጦ ማረሚያ ቤት ቃጠሎና በ23 እስረኞች ግድያ በ38 ታራሚዎች ላይ የሽብር ክስ መስርቷል ይላል ተከታዩ የመጽሔት ርዕስ። ተጠርጣሪዎቹ በምርመራ ወቅት ከባድ የስቃይ ድርጊት የተፈጸመባቸው መሆኑን ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱም ተለዋጭ ቀጠሮ መስጠቱ ተመልክቷል። በሌላ በኩል ደግሞ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞውን የአንድነትና የሰማያዊ ፓርቲ አመራር አባላት ጨምሮ 3 መልስ ሰጪዎችን በነጻ ሲያሰናብት፣ 2 ደግሞ የተከሰሱበትን አንቀጽ ለውጦ እንዲከላከሉ ወስኗል። መለስካቸው አምሃ ዝርዝሩን ይዟል።
ነሐሴ 28 ቀን 2008 ዓ.ም በፌዴራል ማረሚያ ቤት ቅሊንጦ እስር ቤትን በማቃጠልና 23 እስረኞችን ሕይወት በማጥፋት እንዲሁም በሚሊዮኖች ብር የሚገመት ንብረት በማውደም ፌዴራል ጠቅላይ አቃቢ ሕግ በ38 እስረኞች ክስ መስርቷል። ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በተነበበው በዚህ ክስ እንደተመለከተው 38ቱም ተጠርጣሪዎች በ1996 የወጣውን የወንጀል ሕግ አንቀጽ 32 አንድ ሀ እና ለን እንዲሁም የጸረ ሽብር አዋጁን አንቀጽ 3 ንዑስ አንቀጽ 1 2 አራትንና ስድስትን ተላልፈው በመገኘታቸው መከሰሳቸውን ያወሳል። በአጠቃላይም 38ቱም ተከሳሾች የኦሮሞ ነጻነት ግንባርን፣ የአልሸባብንና የግንቦት ሰባትን ተልዕኮ በመቀበል በዋና ወንጀል አድራጊነት ተከሰዋል ይላል። አክሎም በቅሊንጦ ማረሚያ ቤት አመፅና ሁከት በኃይል በማስነሳትና ከእስር በማምለጥ በሕዝብ ተወካዮች ምክር ቤት በአሸባሪነት ከተፈረጁት ኦነግ፣ ግንቦት ሰባትና አልሸባብ የተሰኙ ድርጅቶችን ለመቀላቀል በማሰብ ተከሳሾቹ ከጥር ወር 2008 ዓ.ም ጀምሮ አባላት በመመልመል ከተለያዩ ዞኖች በማሰባሰብና በማደራጀት ሲንቀሳቀሱ መቆየታቸው በክሱ ተጠቁመዋል። ይህ ክስ ለተከሳሾቹ ከመነበቡ በፊት ከ38ቱ ተከሳሾች 13ኛው ተከሳሽ ዶክተር ፍቅሩ ማሩ አለመቅረባቸው ፍርድ ቤቱ ደርሶበታል። ፍርድ ቤቱም ለምን እንዳልቀረቡ የማረሚያ ቤቱን ተወካይ እንዲያብራሩ ጠይቋቸዋል። ተወካዩም ዶክተር ፍቅሩ ማሩ ታመው ሆስፒታል እንደሚገኙ አስረድተዋል። ከዚህ በተጨማሪም ከተከሳሾቹ መካከል ብዙዎቹ እጆቻቸውን በማውጣትና በማሳየት ለፍርድ ቤቱ ሊያመለክቱት የሚፈልጉት እንዳለ መናገር ጀመሩ። ፍርድ ቤቱም ለተወሰኑት ተጠርጣሪዎች ሐሳባቸውን እንዲገልጹ ዕድል ሰጥቷቸዋል። ስማቸውን ለማወቅ ባይቻልም አብዛኞቹ በምርመራ ወቅት ከባድ የማሰቃየት ድርጊት እንደተፈጸመባቸው ተናግረዋል። የሰጡት ቃልም በኃይል ተገደው የሰጡት መሆኑን ለፍርድ ቤቱ ገልጸዋል። በተለይ አንድ ተከሳሽ እንዳሉት በደርግ የተፈጸመውን በማስታወስ መቼም እንዳይደገም የተባለው ተጠርጣሪን የማሰቃየት ተግባር እየተፈጸመ ነው ሲሉ አማረዋል። ለፍርድ ቤቱም እጃቸውን እያሳዩ ተፈጽሞብኛል ያሉትን አካላዊ ስቃይ በፎቶግራፍ እንዲነሳና በማስረጃነት እንዲቀርብላቸው፣ አጠቃላይ ሁኔታውንም ገለልተኛ አካል እንዲያጣራ ፍርድ ቤቱ ትዕዛዝ እንዲሰጥ ተማጽነዋል። ፍርድ ቤቱ ግን ይህን አቤቱታቸውን በጽሑፍ ማመልከቻ እንዲያቀርቡ አዟል። አቃቤ ሕግ በክሱ ማመልከቻ ላይ እንደጠቆመው ከሆነ ተከሳሾቹ የኦነግ፣ የግንቦት ሰባትና የአልሸባብ ድርጅቶችን ዓላማና ተልዕኮ በመቀበል በመንግሥት ላይ ተጽዕኖ ለማሳደር ሲንቀሳቀሱ በቁጥጥር ስር የዋሉና በማረሚያ ቤት የሚገኙ መሆናቸውን ነው። ዛሬ በሕመም ምክንያት ፍርድ ቤት ያልቀረቡትና ከብዙ ተከሳሾችም ጋር በወንጀል ድርጊት ስማቸው ሲነሳ የነበረው ዶክተር ፍቅሩ ማሩ በከባድ የሙስና ወንጀል ተከሰው የ4 ዓመት ከ8 ወር እስራት ተፈርዶባቸው እንደነበረ አይዘነጋም። በመጨረሻም ፍርድ ቤቱ ተለዋጭ ቀጠሮ ለታህሳስ 14 ቀን 2009 ዓ.ም እንዲሆን ቆርጦ ተከሳሾቹ ከጠበቆቻቸው ጋር እንዲቀርቡ፣ 13ኛ ተከሳሽን ዶክተር ፍቅሩ ማሩንም ማረሚያ ቤት በዕለቱ ይዞ እንዲቀርብ፣ ዛሬም ያልቀረቡበትን ምክንያት በማስረጃ አስደግፎ እንዲያቀርብ ትዕዛዝ ሰጥቶ ተነስቷል። በሌላ የችሎት ዜና ደግሞ አቃቤ ሕግ የበታች ፍርድ ቤት በእነ ሀብታሙ አያሌው ጉዳይ በሰጠው ውሳኔ ላይ ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረበው አቤቱታ ላይ ዛሬ ውሳኔ ሰጠ። የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት የቀድሞው የአንድነት ፓርቲ አመራር አባል የነበረውን አቶ ሀብታሙ አያሌውን፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋንና በፓርቲ አባልነት የማይታወቁትን አቶ አብርሃም ሰሎሞንን በቀረበባቸው ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። የቀድሞ አንድነት ፓርቲ አመራር አባል የነበረው አቶ ዳንኤል ሽበሽንና የአረና ፓርቲ አመራር አባል አቶ አብርሃ ደስታን ግን ቀደም ሲል የተከሰሱበትን የሕግ አንቀጽ በመለወጥ እንዲከላከሉ ወስኗል። አምስቱም ተከሳሾች ከአመት በፊት የፌደራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀረበባቸውን የአሸባሪነት ክስ መከላከል ሳያስፈልጋቸው በነጻ ሰናብቷቸው እንደነበረ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።